ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 17 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በየሳምንቱ አርብ የምናቀርበው ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ይቀርባል። ከተለያዩ የሀገራችን ክፍሎች በተጨማሪም ዘወትር በደብዳቤያቸው የማይለዩን ታዬ ቶላም ዛሬ ደብዳቤያቸውን አድርሰውናል። እንዲሁም ከኖርዌይና ከእስራኤል የደረሱንን ደብዳቤዎች አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የወያኔ አጋዚ ኃይሎች ባምቦ ከተማ ላይ የፈጸሙትን ግድያና የአካል ጉዳት ተከትሎ በከተማዋ ውጥረት የነገሰ ሲሆን ብዛት ያላቸው የአጋዚ ወታደሮች በከተማዋ የተሰማሩ መሆናቸውን የሚደርሱት መረጃዎች ይጠቁማሉ። ሐሙስ ምሽት የአጋዚ ወታደሮች በአምቦ ዩኒቨርሲቲ በእያንዳንዱ የተማሪዎች መኝታ ቤቶች እየገቡ ተማሪዎችን ሲደበድቡ ያደሩ መሆናቸውም ታውቋል። እስካሁን 10 ሰዎች መሞታቸውና 20 መቁሰላቸው የታወቀ ሲሆን በከፍተኛ ደረጃ የአካል ጉዳት የደረሰባቸው ስላሉና እንዲሁም ሆስፒታል ያልደረሱና የሕክምና አገልግሎት ያላገኙ መኖራቸው ስለታወቀ የሟቾቹ ቁጥር ከዚህ ከፍ ሊል ይችላል የሚል ግምት ተወስዷል። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ በአምቦ ከተማ 10 ሰዎች መሞታቸውንና ከ20 በላይ መቁሰላቸው አሳሳቢ እንደሆነ ገልጾ የአሜሪካ መንግስትና የአውሮፓ ህብረት የወያኔ አገዛዝ ህዝብ የመቃወም መብት ያለው መሆኑን እንዲያውቅና ከሁሉም የተቃውሞ ኃይሎች ጋር በመገናኘት ያሉትን ችግሮች በውይይት እንዲፈታ ማሳሰባቸውን ገልጿል። ባለፉት 3 ወራት የአሜሪካ መንግስት ከ6 በላይ ማስጠንቀቂያ መስጠቱ የሚታወቅ ሲሆን ከልብ ማልቀስ ከሆነ በገፍ የሚሰጠውን እርዳታ በማቆም ብቻ ወያኔን ማስተካከል ይቻል ነበር የሚሉ በርካታ ናቸው። የህዝብ አመጽ እየበረከተና እየቀጠለ የመጣበት ወያኔ ሐሙስ በአምቦ 10 ዜጎችን በጥይት የገደለ ሲሆን በአጠቃላይ አማራውና ኦሮሞ አምጾብናል በሚል ከሻቢያ ጋር ሊታረቅ ሙሉ ጥረት እያደረገ ነው ሲሉ የሻቢያ ተቃዋሚዎች ከአዲስ አበባ በስጋት መንፈስ አረጋግጠዋል። ወያኔ ከወዲሁ የኤርትራ ሳሁ ተቃዋሚ መሪዎችን በመቀሌ ያሰረ ሲሆን በነሳውዲ እየተደገፈ ያለው የእርቁ ሂደት ስኬታማ ከሆነ ሻቢያ በመሬቱ ያሉ የወያኔ ተቃዋሚዎችን ሊያስረክብ ይችላል የሚል ግምትም መደመጥ መጀመሩን ታዛቢዎች አቅርበዋል። ወደ አዲስ አበባ የመጣችው የአሜሪካ የተባበሩት መንግስታት አምባሳደር የመታረቁን ጉዳይ ለወያኔዎች አንስታ ቀና ፍላጎት እንዳላቸው ገልጸውልኛል ብላለችም የሚል ዘገባ መኖሩንም የሚመለከታቸውና ውስጥ አዋቂ ነን የሚሉ ክፍሎች ዘግበዋል። ኃይለ ማርያም ደሳለኝ የልቡን እንዳይናገር ቢሮው ቤተ መንግስቱ ውስጥ የሚነገረው ሁሉ የሚቀዳ በመሆኑ አምባሳደሯ ልትቆሰቁሰው ብትሞክርም አቤቱታ ወይም ቅሬታ ሳይተነፍስ ቀርቷል ተብሏል። ወያኔ የኢትዮጵያን የታሪክ ቅርሶች ወደ ትግራይ ከማጓጓዙ በተጨማሪ ለባዕዳን እየሸጠ ነው የሚለው ክስ በስፋት እየተደመጠ መሆኑ ይነገራል። ከዚሁ በተያያዘ የሚሰማው ዜና የኢትዮጵያ የጥንት የታሪክ ቅርሶች፣ ቁሳቁሶች፣ መጻሕፍትና የብራና ጽሑፎች ሳይቀሩ በተለይ በእንግሊዝ፣ በፈረንሳይና ጣሊያን ቤተ መዘክሮች ውስጥ እንደሚገኙ የተነገረ ሲሆን በተለይ እንግሊዝ ከኢትዮጵያ የተወሰዱትን ቅርሶች የኑቢያ የሚል አዲስ ስያሜ እየሰጠች መሆኑ ተደርሶበታል። ወያኔ የአክሱም ሐውልትና የትግራይ ቅርሶች የተባሉትን መልሱልን ብሎ ሲጠይቅ የኢትዮጵያን ቅርሶች ግን እንዲመለሱ ምንም ጥያቄ እንዳላቀረበላቸው የሚመለከታቸውም አጋልጠዋል። በተያያዘ ዜና የጣሊያኑ የካቶሊክ ቤተክርስቲያን ኃላፊዎች የሙሶሎኒን ወረራ ባርከው በመሸኘታቸው ከኢትዮጵያ ይቅርታ እንዲጠይቁ በኢሃፓና ሌሎች የሚቀርበላቸውን ተደጋጋሚ አቤቱታ በእንቢታ ምላሽ ሳይሰጡ የተውት መሆኑ ሲታወቅ ወያኔ ይህን በተመለከተ መቼም ምንም ጥያቄ እንዳላቀረበም ታውቋል። የወያኔን ቀውስ ለማስወገድ የስልጣኑን አዳራሽ ከፈት እንዲያድር ከአሜሪካ የቀረበው ምክር አድማሽ በማጣቱና ወያኔ አገር ውስጥ ካሉ ተቃዋሚዎች ጋርም ጀመርኩት ያለ ውይይት ውድቅ በመሆኑ ወደ ዋሽንግተን የመጨነቅ መንፈስ እየጠነከረ መጥቷል ተብሏል። የአገር ውስጥ ተቃዋሚ ተብዮቹ ለስምምነት ዝግጁ ቢሆኑም ወያኔ ከነዚህ አንዱን ዶክተር መረራ ጉዲናን በእስር በማቆየቱና የክልል አንድ ተወላጅ የሆኑ ተቃዋሚዎች ደግሞ የህዝብን አመጽ እንደ ወያኔ በመፍራታቸው አቀኛ አገር ወዳዶችን ያገለለ ድርድር የሚለው ፍሬያማ ሊሆን አለመቻሉ ተነግሯል። አሜሪካ በሚስጥር ካገኘቻቸውና ካማከረቻቸው ኢትዮጵያውያን ውስጥ ሻለቃ ዳዊትና አቶ ኦባንግ የሚባሉት ይገኙባቸዋል ያሉ ክፍሎች በቅርቡ አሜሪካ በኢትዮጵያ ጉዳይ ገዘፍ ያለ ጣልቃ ገብነት እንዲያደርግ ጥሪ ማቅረብ ተጀምሯል ሲሉ ወያኔ ባንድ በኩል ከሻቢያ መታረቅ ሲል በሌላ በኩል ደግሞ ወዳጁ ሱዳን ከሆነ የኦሮሞ ቡድን ጋር ሊያግባባው ጥረቱን ቀጥሏል ብለዋል። የዚህ ሁሉ መወራጨት ማዕከሉ አገር ወዳድ ኃይሎችና አክራሪ አማራ የተባሉትን ሁሉ ወደ ጎን አድርጎ 1983ን በአዲስ መልክ ለመድገም ነው ያሉ የፖለቲካ ተንታኞች ለወያኔ ጊዜ ያለፈበት ይመስላልና ወደ ውድቀቱ ማምራቱ ወይም የትግራይ ግንጠላውን መሞከር ነው የቀረው ሲሉ ተችተዋል። ከዚያ ያያይዘውም አገር ወዳድ ኃይሎች እስካሁን የሁኔታውን አጣዳፊነት ተገንዝበው ሊተባበሩ አለመጣደፋቸውና አለመቻላቸው ምናልባትም ለወያኔ ጊዜ ሊሰጠው ይችል ይሆናል የሚል ስጋታቸውንም አስደምጠዋል። ታስረው የሚገኙ የዋልድባ መነኮሳት በየእስር ቤቱ ከፍተኛ በደል እየደረሰባቸው መሆኑን ለፍርድ ቤት በመግለጽ አቤቱታ ማሰማታቸውን የዜና ምንጮች ገለጹ። መነኮሳቱ በደል እንደደረሰባቸውና እንደተደበደቡ ገልጸዋል። አባ ገብረ ኢየሱስ ኪዳነ ማርያም የተባሉ መነኩሴ ጸሎት ማድረስ እንደተከለከሉ፣ የመጣላቸውን ምግብ ከሌሎች ጋር ተካፍለው እንዳይበሉና አብረው እንዳይቀመጡ የታገዱ መሆናቸውን፣ እንዲሁም ጨለማ ቤት ውስጥ ትቀመጣላችሁ የሚል ማስፈራሪያ በየጊዜው እንደሚደርሳቸው በመዘርዘር ጥቅምት 16 ቀን ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ለዋለው ችሎት ተናግረዋል። አባ ገብረ ስላሴ ወልደ ሃይማኖት የተባሉት መነኩሴ ደግሞ ቀደም ብሎ አጽመ ቅዱሳን በዶዘር ሲፈርስና የገዳሙ ተጨፍጭፎ ከሰል ሲሆን አቤቱታ ሲያቀርቡ ማንም ሊሰማ ያልቻለ መሆኑን ዘርዝረው ከማስረዳታቸውም በላይ ከ2004 ዓ.ም ጀምሮ በደል ሲፈጸምባቸው እንደቆየ፣ ድብደባ ሲፈጸምባቸው እንደነበርና አሁንም ባሉበት እስር ቤት በደል የሚፈጸምባቸው መሆኑን ተናግረዋል። ከዚህ ጋር ተያይዞ በእለቱ የቀረቡት የተለያዩ ተከሳሾች አማራ በመሆናቸው ብቻ በደል እንደተፈጸመባቸው ለፍርድ ቤቱ ዘርዝረው ማስረዳታቸውም ታውቋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የኢትዮጵያ ሰራተኞች ኮንፌዴሬሽን የተባለው ተቋም የወያኔ አገዛዝ በአዲስ መልክ እያረቀቀው ያለው ሕግ የሰራተኛውን መብትና ጥቅም የማያካትት ከሆነ አጠቃላይ የሥራ ማቆም አድማ የሚጠራ መሆኑን ገልጿል። 100 የሚሆኑ የሰራተኛ ማህበራት መሪዎች ጥቅምት 16 ቀን በማህበሩ ጽህፈት ቤት ባደረጉት ስብሰባ በጉዳዩ ላይ ውይይት አድርገው አቋም መውሰዳቸውን ማህበሩ ሐሙስ ባወጣው መግለጫ የገለጸ ሲሆን ለወያኔ አገዛዝ የተለያዩ መስሪያ ቤቶች አቋሙን ግልጽ ያደረገ መሆኑንም ይፋ አድርጓል። አገዛዙ ባረቀቀው ሕግ ውስጥ በሚገኙ 10 አንቀጾች ላይ ማህበሩ ተቃውሞ ማሰማቱንም ገልጿል። በኢትዮጵያ ውስጥ አሉ ከሚባሉ ወደ 200,000 ከሚደርሱ የንግድ ተቋሞች ውስጥ ሰራተኞቻቸው በማህበር የተደራጁ የንግድ ተቋሞች 1,218 ብቻ ናቸው። እህል ጭራሽ የሆነ የተምች መንጋ ኢትዮጵያን ጨምሮ በ28 የአፍሪካ ሀገሮች መስፋፋቱ ተገለጸ። ይህ የተምች መንጋ እንደ በቆሎና ሌሎች አዝርዕትን በአጭር ጊዜ ውስጥ የሚያወድም ሲሆን በአንድ ምሽት ከ100 ኪሎ ሜትር በላይ የመጓዝ አቅም ያለው ሲሆን በአጭር ጊዜ ውስጥ ሰፊ ቦታዎችን ሊያዳርስ ይችላል ተብሏል። ከደቡብ አሜሪካ እንደመጣ የሚነገርለት ይህ የተምች መንጋ በአካባቢው በርካታ ጉዳት ማድረሱ ሲታወቅ እንደ ብራዚል የመሳሰሉ አገሮች ፔስቲሳይድ ኬሚካል በመጠቀም ለመከላከል የሞከሩ መሆናቸውም ይነገራል። ኬሚካሉ የአካባቢውን አየር ከመበከሉ በተጨማሪ ተምቹ በአጭር ጊዜ ውስጥ ለምዶት ጥቅመ ቢስ እንዲሆን አድርጎታል ተብሏል። በአሁኑ ወቅት ሳይንቲስቶች ይህን ተምች ሊያጠፋ የሚችል ከተምቹ ጋር የተያዘ ተፈጥሯዊ በሽታ ለመፍጠር ጥረት እያደረጉ መሆናቸውም ተነግሯል። ሐሙስ ጥቅምት 16 ቀን በኬንያ በተደረገ ድጋሚ ምርጫ ድምጽ ለመስጠት የወጣው ሰው ቁጥር 6.5 ሚሊዮን ሲሆን ይህም የጠቅላላው መራጭ 1/3 ብቻ መሆኑ ታውቋል። ኬንያ የምርጫ ኮሚሽን ሐሙስ ድምጽ ባልተሰጠባቸው አራት የምርጫ ጣቢያዎች ቀዳሜ ምርጫ የሚያካሂድ መሆኑን ገልጿል። ሐሙስ በተለያዩ ቦታዎች ያመጽ እንቅስቃሴዎችና የተቃውሞ ሰልፎች የተደረጉ ሲሆን ፖሊሶች ሰልፉን ለመበተን በተኩስ ቢያንስ 5 ሰዎች መግደላቸው ተዘግቧል። አርብ በተለያዩ አካባቢዎች የተቃውሞ ሰልፎች የተደረጉ ሲሆን አንድ የተቃዋሚ ደጋፊ ፖሊሶች የገደሉ መሆናቸው ተሰምቷል። ይህ በእንዲህ እንዳለ በኪሱሙ ከተማ የሚገኙ የእምነት አባቶች የኬንያ የምርጫ ኮሚሽን ቀዳሜ በኪሱሙ ሊያካሄድ ያቀደው ምርጫ ከፍተኛ ደም መፋሰስ የሚያስከትል ስለሆነ እንዲሰረዝ ጠይቀዋል። ሐሙስ ጥቅምት 16 ቀን በሰሜናዊ ማሊ የአማጽያን ኃይሎች በአንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ኮንቮይ ላይ ባካሄዱት ጥቃት 3 የቻድ ወታደሮች መገደላቸውና ሌሎች 2 መቁሰላቸው ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊና የጸጥታው ምክር ቤት ጥቃቱን አውግዘው የማሊ መንግስት ሁኔታውን በአስቸኳይ እንዲመረምር ጥያቄ አቅርበዋል። በማሊ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ብዛት ወደ 12000 የሚገመት ሲሆን በተደጋጋሚ ጥቃት የሚደርስበት መሆኑም ይታወቃል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል።
የደብዳቤዎች አምድ። ይህ ይህ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ ራዲዮ አዘጋጆችና አድማጮች ሁሉ የከበረ ሰላምታ ይድረሳችሁ። የኢትዮጵያ አምላክ ሁሉ አድሮ የሀገራችንን ጠላቶች ያጋለጣቸዋል ያዋረዳቸዋል። ወያኔ በኖሮ የደጋፊዎችና ቅጥረኞችን ቀስቶ የማዳበሪያ ኮንትራት ፈርሞ ስደተኞች ተቀባይነትን እንዳያገኙ ሲታገል መቆየቱ ይታወቃል። በኖሮ የስደት ሁኔታን አጥኚ ተቋም ውስጥ ወያኔ ተቀጣሪዎች ነበሩት አሉትም ተብሎ ሲነገር ቆይቷል። ሸተል ትሮንቮል የተባለው ስለ ኢትዮጵያና ኤርትራ አጥኚ ምሁር ቀደም ሲል ሻቢያን ሲደግፍ ቆይቶ ኋላ ወደ ሰብአዊ መብት ኮሚቴ ሰራተኝነት በኦስሎ ሲገባ ወያኔንም ሻቢያንም ወቃሽ ነበር። ሳይውል ሳይአድርገን አንድ የፖለቲካ ጥናት ኮሚቴ ከሌሎች ጋር ካቋቋመ ወዲህ ወያኔ በተለይም የውጭ ጉዳይ ሚኒስተር በነበረበት ወቅት ቴድሮስ አድሃኖም የቅርብ ወዳጅ ሆኖ ወያኔንም ሲያሻሽጥ መክረሙ ከዚህ በፊትም ተጋልጧል። የትሮንቮል የተባለው የወያኔ አፈቀላጤ ከጥናት ተቋሙ መስራቾች ጋር ሆኖ ከኖርዌይ መንግስት በሚሊዮን የሚገመት ገንዘብ አላግባብ በመሰዱና ወደ ኪሱ ማስገባቱ እንሆ በኖርዌይ ጋዜጦች ተጋልጦ እየተጠየቀበት ነው። ወያኔ ደጋፊዎች በክህደትና ቅጥረኛ ስራቸው ሲጋለጡ ማንበቡ መታዘቡ ያስደስታል። ቴድሮስ አድሃኖም በአሜሪካው ቢል ጌትስ ድጋፍ አለችሎታው የዓለም የጤና ድርጅት ዳይሬክተር ከሆነ በኋላ እንደለመደው ወጥ ሲረግጥ ሙጋቤን የበጎ ፍቃድ አምባሳደር ብሎ ሲሾም አለቆቹ የሙጋቤ ጠላቶች ናቸውና ጥጋስ ይዘውታል። የወያኔና የደጋፊዎቹ ቅሌት ይበርክት። ደረጀ በቀለ ኦስሎ ኖርዌይ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ ሰላምና ጤና ለእናንተ ይሁን ዘንድ እመኝላችኋለሁ። ኢትዮጵያ ወያኔና የባዕድ አጋሮቹ ሊያድበሰብሱት ቢሞክሩም እኛ የምናውቀው የድሃ ድሃ ከሚባሉ የዓለማችን አገራት በቀዳሚነት ተጠቃሽ መሆናችንን ነው። እኛን የሚያሳመነን ተጨባጩ ህይወታችን እንጂ የወያኔ ወይም ያበዳሪዎቹ የወረቀት ላይ የውሸት መረጃ ድርደራ ሊሆን አይችልም። የኛ የድህነት ህይወት እኛ በችግር ውስጥ ያለንና እየተጠበስን ያለነው እንጂ ወያኔም ሆነ አበዳሪዎች ሊሆኑ አይችሉም። በየጊዜው በፈጣን እድገት የሚመነደገው የዋጋ ንረትና የኢትዮጵያ ህዝብ ገቢ ፍጹም የተመጣጠነ እንኳን መሆን ባይችል አልተቀራረበም። የሰማይና የምድር ያህል የተራራቀ ነው። በሀገራችን ዛሬ ዛሬ የሸቀጦች እጥረትና ጭራሹንም ከገበያ መጥፋት ሌላኛው ችግር ሆኗል። በሌላ በኩል ወያኔ የፈጠራቸው ባለሀብቶችም ለዚህ ውስብስብ ችግር መፈጠር ተጠቃሽ ምክንያቶችም ናቸው። ሸቀጦችን ይደብቃሉ፣ ሆን ብለው ከገበያ ያወጧቸዋል። የተገኙትን ደግሞ ከህብረተሰቡ የመግዛት አቅም በላይ እንዲያሻቅቡ ያደርጓቸዋል። የኢትዮጵያን ህዝብ በተለያየ መንገድ ለመበቀልና ለማሰቃየት ተግቶ የሚሰራው ደግሞ የህብረተሰቡ ድህነት የሚያስደስተው እንጂ የሚያሳስበው እንዳልሆነ የሚወስዳቸው እርምጃዎች አለመኖር ወይም በዝምታ ከመመልከቱ ሌላ ማረጋገጫ ሊኖር አይችልም። በኢትዮጵያ ምድር ስኳር ከጠፋ ከሁለት ወራት በላይ ሆኖታል። በዚህ ህዝብን ያስመረረ የስኳር እጥረት ባለበት ሁኔታ ኢትዮጵያ ስኳር መብራት ሻጭ መሆኗን ከመመልከት ያለፈ ማረጋገጫም የለም። በቀልና ጭካኔ የተደራረበበት የወያኔ ጸረ ህዝብ እርምጃ የሚወስዳቸው የተሳሳቱ መፍትሄ መሰል ደባዎቹ የዋጋ ንረቱን ከሚያሻቅቡት ምክንያቶች በ1997 ዓ.ም ተብረት በኋላ የተወሰደ የዋጋ ተመን የዋጋ ንረቱን ፍጥነት እንደጨመረው ይታወሳል። የሰሞኑ የወያኔ ተግባራትንም ስንመለከት የወያኔን ያልተቋረጠ ብቀላን መመልከት ይቻላል። ከሐምሌ ወር 2009 ዓ.ም ጀምሮ ወደ 18% መጨመሩ ከወያኔ ማዕከላዊ ስታቲስቲክስ የተለቀቀ መረጃን ተመልክተናል። በዚህ የግሽበት መጠን ውስጥ ባለ ህብረተሰብ ላይ ከጥቅምት 3 ቀን 2010 ዓ.ም ጀምሮ በብር ምንዛሪ ላይ 15% ቀንሽ ያለው የሚለውን ተጨማሪ መረጃን ከወያኔ ጓዳ አዳመጥ። 18% ግሽበትን መጠን 15% የብር ምንዛሪ መጠን መደረግ በተጠቃሚው ህብረተሰብ ህይወት ላይ ያሳደረውን ጉዳት ወይም ችግር ገደብ የለሽ መሆኑን ከተጠቃሚው ሌላ የሚናገር ሊኖር አይችልም። የኑሮ ውድነት በኢትዮጵያ ምድር ገጠር ከተማ የሚል መለያ መስመር የለውም። ከወያኔዎች በስተቀር ያልተነካ የለም። ሁሉም እየተጎነጨው ነው። የኑሮ ውድነት ዋነኛው መንስኤ ያስመዘገብነው እድገት ነው። የወያኔ ከንቱ ጩኸት ውሸት ነው። ያስመዘገብነው እድገት ያመጣው ጣጣ ቢሆንም አኖሮ በኢኮኖሚ እድገቱና በዋጋ ንረቱ መካከል የዚህን ያህል ልዩነት ባልተፈጠረ ነበር። በኢትዮጵያ ዛሬ እየሆነ ያለው በተገላቢጦች ነው። የዋጋ ንረቱ ወደ ላይ ይሽቀነጠራል። የእድገቱ ውጤት ውስን ሲሆን የአቅርቦቱ መጠንም ውሱን ነው። ኢትዮጵያ እየተቀጣች ያለው በወያኔ ሰራሽ ችግሮች ሳቢያ እንጂ በሌላ አይደለም። የወያኔ አገዛዝ የትኩረት አቅጣጫ ኢትዮጵያን እያጠፋ በኢትዮጵያ ውድቀት ላይ ታላቅ ትግራይን መገንባት መሆኑ በተግባር እየተመለከትን ነው። የጎንደርን፣ የወሎን፣ የአፋርን መሬት በኃይል እየቆረሰ ወደ ትግራይ ማጠቃለል ሌላ ትርጉም የሚሰጠው ሊሆን አይችልም። የሀገሪቱ ኢኮኖሚን እየተቆጣጠሩ የያዙት የወያኔ ተወላጆች መሆናቸውስ በምን ይደበቃል? በወያኔና ጀሌዎቹ የዝርፊያ ተግባር የኢትዮጵያ ሕዝብ በድህነትና ረሃብ እየተገረፈ የነሱ ወደ ቅንጦት ሕይወት ማማ መመንደጋቸውስ እውን ወያኔ ሐሰት የሚለው ተግባር ሊሆን ይችላልን? በፍጹም። ዛሬ ኢትዮጵያ ለወያኔዎች ገነታቸው ሆናለች። እየበለጸጉባትም ይጠሏታል፣ ሊያጠፏትም ይመኛሉ። በሌላ በኩል ኢትዮጵያን ለሚወዷትና ለሚቆረቆሩላት ደግሞ የሲኦል መሬት ሆናለች። ቢወዷትም ቢያፈቅሯትም የአገራቸው ባለቤት መሆን አልቻሉም። ከሀብታም መቋደስ አልቻሉም። በረሃብ በችጋር ይገረፋሉ ሲሉ ደብዳቤያቸውን ያደረሱት አለሚቱ በላይ ከአዲስ አበባ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን አላችሁ የሚለውን የከበረ ሰላምታዬን አቀርባለሁ። ፈረስን ጋላቢው እንደፈለገው ወደ ፈለገው አቅጣጫ ይጋልበዋል። ወደፊት ስለ ወደፊት ይጋልባል። ወደኋላ ስለ ወደኋላ ይመለሳል። ወደ ግራም ወደ ቀኝም ጋላቢው ቢያዘውም የጋላቢውን ትዕዛዝ ይፈጽማል። መዳረሻ ቦታውን የመወሰን አቅሙም ጉልበቱም የለውም። የፈረስ አገልግሎት በዚህ ሁኔታ የተወሰነ ነው። አገልግሎቱን ሰጥቶ እርጅና ሲጫነውም በሌላ ፈረስ ተተክቶ ወደ ውጭ ይገፈተራል። የወያኔ ተግባርም ሆነ ጉዞ ከዚህ የተለየ እንዳልሆነ መረዳት አለመቻል ትልቅ ስህተት ነው። የሰው ልጅ ከማየት፣ ከመስማት፣ ከማዳመጥ፣ ከመዳሰስ ብዙ ነገሮችን መማር ይችላልና ነው። ወያኔ ብአዴን፣ ኦህዴድ፣ ደኢህዴን የተባሉ አገልጋይ ፈረሶቹን ጭኖ ነበር ከሚኒሊክ ቤተ መንግሥት መግባት ይቻለው። እነዚህ የወያኔ አገልጋይ የሰው ፈረሶች ከእውነተኛው ፈረስና ባለቤቱ ከሆነው ጋላቢው ተግባርና ግንኙነት ጋር ይመሳሰላሉ። የራሳቸውን የጉዞ አቅጣጫ መለወጥ አይችሉም፣ ወያኔ ወዳዘዛቸው እንጂ። የእኛ የሚሉት ዓላማና ግብም የላቸውም። ግብና ዓላማቸው የወያኔን ሀገር የማፍረስና ሕዝቧን የመከፋፋት ዓላማን መፈጸም ብቻ ነው። ወያኔ ወዳዘዛቸው አቅጣጫ መጓዝ፣ የወያኔን ዓላማ ማስፈጸም፣ ግደሉ ሲሏቸው መግደል፣ አጥፉ ሲሏቸው ማጥፋት፣ ሕዝብን ከፋፍሉ ሲሏቸው መከፋፈል፣ በቃ ሌላ ሥራ የላቸው። ወደፊትም ከዚህ የተለየ ሥራ ይኖራቸዋል ብሎ የኢትዮጵያ ሕዝብ አይጠብቅም። እነዚህ የወያኔ የሰው አገልጋይ ፈረሶች የመፈጸምና የማስፈጸም አቅማቸው ሲዳከም ወይም ውክልና ሳይኖራቸው እንወክልሃለን በሚሉት ሕዝብ ሲጠሉና ተቀባይነት ሲያጡ እንዳረጀ እውነተኛ ፈረስ በሌላ አዲስ ፈረስ ተቀይረው ወደ እዳር ይወለወራሉ። ይህ የወያኔ ዋነኛ መገለጫ ባህሪው መሆኑን ሆድ አደር የሆኑት በውል መረዳት ባይችሉ የኢትዮጵያ ሕዝብ ጠንቅቆ ያውቋል። የውሸት ፖለቲከኞች፣ ጥቅምና ፍርፋሪ ከሀገራቸውና ወገናቸው በልጦባቸው የወያኔ አገልጋይ ፈረስ ለመሆን ሲለምኑ መመልከት አሳዛኝም አሳፋሪም ነው። በጥቅም በፍርፋሪ እየተደለሉ ወደ ወያኔ ጓዳ ለመግባት የሚሽቀዳደሙ ሆዳደር አስመሳይ ፖለቲከኞችና ስብስባቸው የሆነው ድርጅታቸው ወያኔን በፈረስነት ከማገልገል ያለፈ ለውጥ ያመጣሉ ተብሎ መጠበቅ ስህተት ነው። ከ2009 ዓ.ም ጀምሮ በባዕድ አገራት የሚኖሩና በሀገር ቤት አለን የሚሉ የፖለቲካ ፓርቲዎች ከወያኔ ጋር እንደራደር ከንቱ ጩኸት ለወያኔ አዲስ ፈረስነት መታጨት እንጂ ለውጥ ለማምጣት እንዳልሆነ መረዳት አያዳግትም። ወያኔም የአዲስ ፈረስ የማግኛ አባዜው ማስተንፈሻ ዘዴው መሆኑን መረዳት ይገባል። ኮያኔና እነዚህ ተቋሚ ነንባዎች ቡድኖች ኮያኔ ጋር መሰረታዊ ልዩነት የላቸውም። የሐሳብና የዓላማ አንድነት አላቸው። የዓላማና የተግባር መመሳሰላቸው ደግሞ ከተቃዋሚነት ይልቅ ወደ ውህደት ኮያኔ ጋር ቢያደርጉ የተሻለ ምርጫ ይሆንላቸዋል። ተቃዋሚ ነን ይያሉ የወያኔ አገልጋይ ፈረስ ሆኖ መቅረብ ግን በታሪክም በሞራልም ያስጠይቃል። የህዝብ ቁጣ ጥልቀትና ስፋት እየጨመረ ሲሄድ ከህዝብ አመጽ በሚተፋ እሳት መጠበስም መቃጠልም የሚኖር መሆኑን ግን በውል ያጠኑት ይገባል። ተሰማ ደግፌ ደብረ ብርሃን።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ራዲዮ። በዚህ ባለቀኔው ሐማቱማ በ1992 ዓመተ ምህረት ሀበሽኛ በሚል ካሳተሙት የግጥም ስብስብ በገጽ 89 ከሚገኙት ልጥቀስና ልንደርደር። ራቁቴን ሆን ሙቀት ለግሳ ጎርፉ በመንፈሴ ጠርምሶ እንዳይገባ ይዛኝ ቆየችው አቅፋና ደግፋ እሷን ለኔ ሰጣ እኔ አርጋ ድፍረቴ ድፍረቷ እኔነቴ እሷ ሀገሬ ዓለሜ እናቴ ኢትዮጵያ። የዚህን ቅኔ መንፈስ የማይጋራ የኢትዮጵያውያን ህልውና የሚጋፋና የህዝባን አንድነት የሚፈራ ብቻ እንደሆነ መናገር ወዳለው። ሀገር ማፍረስ እንደ ጎጆ ማፍረስ ቀላል አለመሆኑን እንኳንስ አዋቂ ገና አደኩ የሚል ወጣትም የሚስተው አይሆንም። ሀገርን ለማፍረስ የሰው ህይወት፣ ቤት ንብረት፣ ከብቶችና እንስሳት፣ እህሉና ጥራጥሬውም ሁሉ ይጠፋል። እንዲህ ያለው ጥፋት እንዲህ በቀላል ቋንቋ እንዲህ ብዕርና ወረቀት በማዋደድ ብቻ የሚገለጽ አይሆንም። ሀገርን ለማፍረስ የሰው ህይወት፣ ቤት ንብረት፣ ከብቶችና እንስሳት፣ እህሉና ጥራጥሬው ሁሉም ይጠፋል። እንዲህ ያለው ጥፋት እንዲህ በቀላል ቋንቋ እንዲህ ብዕርና ወረቀት በማዋደድ ብቻ የሚገለጽ አይሆንም። ወያኔ ሽል ከነበረበት ወቅት አንስቶ እንደ ስልትና ግብ አድርጎ እየተንቀሳቀሰ ያለው ኢትዮጵያን ለማጥፋትና የአፍሪካ ቀንድን ለማናጋት መሆኑ መሳትና መዘንጋት የለበትም። ወያኔ በሶማሊያ የውስጥ ጉዳይ ዘው ብሎ በመግባት ሀገሪቱ እንዳትረጋጋና ለተራዘመ ጊዜ የጸጥታ ሁኔታ አስጊ እንዲሆን እየሰራ ለመሆኑ አነጋጋሪ አይደለም። በቅርቡ በሶማሊያ ዋና ከተማ ሞቃዲሾ ከ350 በላይ ሰዎችን የገደለውን ፍንዳታ ያደረሰው አልሸባብ ሳይሆን ወያኔ ነው ባይ ነኝ። በሶማሊያ ውስጥ በሰላም አጋፋሪነት የተሰማራው ወያኔ ለአልሸባብ ዋነኛ መሳሪያ አቅራቢና ሻጭ እንደነበርና ዛሬም ድረስ እንደሆነ እንዲህ አይነት መሰሪ ተግባራትን የሚያነፈንፍ ዓለም አቀፋዊ ተቋም የተገኘው ሰነድ ያጋልጣል። የወቅቱ የሶማሊያ ባለስልጣናት ወያኔ ከሀገራቸው ጠቅልሎ እንዲወጣ ይፋዊ ማሳሰቢያ መስጠታቸው የሚታወቅ ነው። በመቃዲሾ ድጋሚ ፍንዳታ ከደረሰ በኋላ የሶማሊያ መሪ እርዳታ ለመጠየቅ የገሰገሰው ወደ ካምፓላ መሆኑ በደረሱት ሁለት ፍንዳታዎች የወያኔ እጅ እንዳለበት አያጠራጥርም እላለሁ። የሶማሊያ አለመረጋጋት የወያኔን የጦር መሳሪያ ንግድና ከአሜሪካ የሚከፈለው ክፍያ እንዲቀጥል ለማድረግ ዋስትና መሆኑ ሊስተዋል ይገባል። እዚህ ላይ አንድ ጥያቄ ላንሳ። በሞቃዲሾ የደረሰው ግዙፍ ፍንዳታ በአልሸባብ ሲላከክ አልሸባብ የአመኔታም ይሁን የማስተባበያ መግለጫ ለማውጣቱ ለምን ይሆን የሚለውን መጠየቅ ተገቢ ነው። የሶማሊያ ህዝብን ቁጣ ፈርቶ የሚለው ምላሽ የዋህ ነው ባይ ነኝ። ለአልሸባብም ቢሆን ጉዳዩ አስደንጋጭ ሊሆንበት እንደሚችል ይስማኛል። ወደ ሀገራችን ልመለስ። ሶማሌዎችንና ኦሮሞዎችን የጨፈጨፈው ወያኔ ነው። የሐረር ኦሮሞዎች ልዩ ኃይል የተባለ ጦር ዘምቶ ቤቶቻቸውን እንዳቃጠለ፣ ከብቶቻቸውን እንደነዳ፣ ወገኖቻቸውን እንደገደለና የተረፉትን ለስደት እንደዳረገው ያስረዳሉ። ለዚህ አጸፋ የባቢሌ የጭን ሐክሰን ኦሮሞዎች በሶማሌዎች ላይ እንዲዘምቱ ተደረገና ደም እንዲፈስ ሆነ። ወያኔ ሆን ብሎ በተቀነባበረ ስልት የሁለቱም ደም እንዲፈስ አደረገ። ልብ በሉ፣ በወቅቱ የሁለቱ ክልል ተብዬ ኃላፊዎችና የፌዴራል ቱልቱላዎች የሚሰጧቸው መግለጫዎች መያዣ መጨበጫ አልነበራቸውም። ለምን እንዲህ ሊሆን ቻለ ብለን እንጠይቅ። ይህን የእርስ በርስ ግጭት በአሁኑ ወቅት በዘመቻ መልክ እያካሄደ ያለው በከፍተኛ ምስጢር ገዢው ህወሓት የተባለው የትግራዩ ወያኔ ነው። ልቀጥል። የቡኖ በደሌውን መከራ የሰማ በልቡ ብቻ ሳይሆን በአይኖቹም እንደሚያነባህ አልጠራጠርም። እኔ ራሴም ሳላውቀው አንዳች ሐዘን ውስጤን ኮርኩሮ ስቅስቅ ብዬ እንዳለቅስ አድርጎኛልና ነው። ቡኖ በደሌ ለማታውቋት እንዋችሁ። ቡኖ በደሌ ነዋሪዎቿ እንደ አዲስ አበባ ከሁሉም የሀገሪቱ አካባቢ የመጡ ሰዎች በፍቅር የሚኖሩባት በመሆኗ ትንሿ ኢትዮጵያ ተብለው ከሚጠሩት የሀገሪቱ አካባቢዎች አንዷ ናት። በቡኖ በደሌ የሚኖሩ ሁሉም አፍ መፍቻ ቋንቋቸው ኦሮምኛ ነው። በቡኖ በደሌ በገጠርም በከተማም አንድን ሰው በአነጋገሩ ጉራጌ፣ አማራ፣ ወላይታ፣ ሲዳማ፣ ትግሬ ወዘተ ብሎ መመደብ አስቸጋሪ ነው። ለሁሉም ኗሪ አፍ መፍቻ ቋንቋው ኦሮምኛ በመሆኑና ከዚህ ውጪ ሌላ ቋንቋ መናገር እንኳን ቢችል ከመግባቢያነት በዘለለ ሁኔታ እንደማይሆን አካባቢውን ከሚያውቁ ተረድቻለሁ። ቡኖ በደሌ የፍቅር የሰላም አየር የሰፈነበት እንደሆነ እንኳን ኗሪዎቿ አልፎ ሂያጅ መንገደኛም ይናገርላታል። ቡኖ በደሌ በ1969 ዓመተ ምህረት በአረመኔው ደርግ ይሳደዱ የነበሩ በርካታ የኢሃፓ አባላትን ሸሽጋ ያተረፈች የኢሃፓ ባለውለታ ከሆኑት አካባቢዎች አንዷ ናት። በዚህ ሰሞን ወያኔ በምስራቅ ኢትዮጵያ ደረሰውን እልቂት ወደ ቡኖ በደሌ አዞረው። በቡኖ በደሌ መጤዎች በሚል ቤቶች ተቃጠሉ፣ ንጹሃኖች ተገደሉ፣ ንብረት ተዘረፈ ወዘተ። ለዚህ አደጋ ኦሮሞዎቹም ተጋልጧል። ያሳዝናል። ወያኔ ሀ ብሎ ሲጀምር አገራችን ኢትዮጵያን ለማጥፋት የተነሳ አደገኛ መርዝ መሆኑን ማንም አገሩንና የኢትዮጵያን ሕዝብ የሚወድ ሁሉ የሚያውቀው ሀቅ ነው። ወያኔ የአሰቦት ገዳም መነኮሳትን አረደ። በአረካ፣ በበደኖ፣ በአርባ ጉጉ፣ በጋምቤላ፣ በጉራ ፈርዳ፣ በኮንሶ፣ በደብረ ዘይት፣ በጎንደር፣ በባህር ዳር፣ በአምቦ ወዘተ የህዝብን ደም አፈሰሰ። ይህን የወያኔ አረመኔ ድርጊት በየወቅቱ እያስታወሰ ሲያወግዝ የሚሰማው ኢሃፓ ብቻ ነው። የሁሉም ደም አይረሳም። እየፈሰሰ ያለው ደም ደማችን ነው። ተባብረን ወያኔን በማጥፋት ሀገራችንን ከጥፋት እናድን የሚል ጥሬን አሰሙልኝ። ታዬ ቶላ ነኝ ከጎላ ሚካኤል።
ተከታዩን ደብዳቤ የላኩልን ታምሩ አየለ ከሃይፋ እስራኤል ናቸው። ይድረስ ለፍኖተ ዲሞክራሲ አዘጋጆችና የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ደብዳቤ ጽፍላችሁ የመጀመሪያዬ ነው። ያለኝ መልእክት ሲቆጠቁጠኝ የቆየ ነው። እስቲ ስሙልኝ። እኔ እሳት ከሚባለው የሬዲዮና የቴሌቪዥን ጣቢያ ጋር ያለኝ አንዱ ጠብ ሰው ሲባል ከንቶችን እየጋበዙና ወንጀለኞችን እንደ አሜሪካኖቹ ወደ መድረክ እያወጡ የሚያደርሱት ጉዳት ከፍ ያለ በመሆኑ ነው። ጽንፈኛውና አማራውን እንረድ ባዩ ጃዋርን አክቲቪስት ብለው መድረክ የሰጡት ራሳቸው እሳቶች ናቸው። ሌሎችንም እንዲሁ። የአማርኛን ቋንቋ አፈር በማብላት ረገድ ወያኔ፣ እሳት፣ የአሜሪካ ድምጽ ሬዲዮ አማርኛ ክፍል መጥፎና ጎጂ ሚና እየተጫወቱ ናቸው። ጥራዝ ነጠቅ የእንግሊዝኛ ቃላት በመዶል አክቲቪስት ማለት ምን ማለት ነው? የአማርኛ ወይ የሌላ የአገራችን ቋንቋ አይደለም። አዋቂዎች እንዳንል አክቲቪስት ተብዬዎቹ መለያቸው የፖለቲካ መሐይምነት ሆኖ ያስቸግረናል። የፖለቲካ ድርጅት ደጋፊ ወይም አባል እንዳንላቸው በዚህ መልክ መፈረጅ ካለመፈለጋቸውን ባሻገር ደጋፊም አባልም አይደለንም ይላሉ፣ ያልሆኑም አሉ። የነይሳትና መሰሎቻቸው አማርኛ አክቲቪስት የሚባለው ሰው ይሁን እንስሳ፣ አገር ወዳድ ይሁን ባንዳ፣ ማንነቱ ግልጽ ያልሆነ ጉድ ፈጠረብን ማለት ነው። አገር ወዳድ አይደለም። በዚህ በዚያ እንደ እርጎ ዝንብ ዘው የሚልና በማያውቀው አዋቂ ነኝ የሚል ምናልባት እባካችሁ ያልተደናገረ ሰውን አታደናግሩ በሉልኝ። ጂምናስቲክ ስፖርት የሚሰራም እኮ አክቲቪስት ነው። አያስቅም ልበል በመጨረሻ? ታምሩ አየለ፣ ሃይፋ እስራኤል።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ አዘጋጆች በቅድሚያ ከዚህ ካለውበት ሆኜ የከበረ ሰላምታዬን አቀርብላችኋለሁ። የዘረኛውና ጎጠኛው የውያኔ ገዢዎች በህዝብና በሀገር ላይ የፈጸሙትንና የሚፈጽሙትን ግፍና ጭቆና በቃችሁ ከስልጣን ውረዱ ብሏል የኢትዮጵያ ህዝብ። በመላው ሀገሪቱ እየተቀጣጠለ ያለው ህዝብ ቁጣ ወያኔን አርበድ ብዶታል፣ አስጨንቆታል። በመሆኑም ሰሞኑን በዚህ በአዲስ አበባ አባላቱና የመንግስት ሰራተኞችን እየሰበሰበ በሀገራችን ላይ የተቃጣው የአሸባሪዎች ስራ ነው፣ ሀገርን ሊያጠፉ ህዝብን ሊበትኑ በተነሱ ጸረ ሰላም ኃይሎች የሚመራ ነው፣ ስለዚህ ህዝብና አባላት የተነሳውን የህዝብ አመጽ እንዲቆምና በስርዓታችን ላይ የተቃጣውን የጥፋት ተልዕኮ ለማዳን ተነሱ እያለ ጣር እንደያዘው ጅብ በመጮህ ላይ ይገኛል። ነገሩ ስሙን ለሰው አወረሰው እንደሚባለው መሆኑ ነው። ወያኔ ስለ ኢትዮጵያ መፈራረስና ስለ ህዝብ መበታተን ተቆርቋሪ ሆኖ ማለት ነው። የኢትዮጵያ ህዝብ ዛሬ ዳር እስከ ዳር ተጠራርቶ ወያኔን የሚታገለው ስልጣን ልቀቅ የሚለው የሀገር ሉዓላዊነትን ስላደፈረሰ፣ ታሪካችንን ስላቆሸሸ፣ ህዝቡን በተለያዩ መከፋፈያ ዘዴዎች እየከፋፈለ እንዳይተማመን ስላደረገ መሆኑን እውነት የማያቀዝ ይኖራል ብሎ ይሆን? መከላከያውን፣ ደህንነቱን፣ ፍርድ ቤቱን፣ የፖሊስ ኃይሉን ወዘተ ጠቅልሎ በመያዝ እንደ መጨቆኛ መሳሪያ በማድረግ የዜጎችን ሰብአዊና ዲሞክራሲያዊ መብቶችን በመጣሱ አይደለምን? ወያኔና ጀሌዎቹ መጨቆኛ መሳሪያ የሆነውን ህገ መንግስት በየመድረኩ እየማሉበት በተግባር ህግ አልባ ሀገር አድርገዋታል። ህግ አልባ በሆነች ሀገር ደግሞ ተጠቃሚው ጉልበተኛው ወያኔ ብቻ ነው። የሀገርና የህዝብ ሀብትን መዝብሯል። ዜጎችን ለድህነት ዳርጓል። ሀገሪቱን ፍትህ አልባ አድርጓታል። በእውነት ስለ እውነት እንነጋገር ከተባለ ወያኔ በዚህ ሰዓት የገነባውን የመጨቆኛ ስርዓት እንዳይጠፋ ሊከላከለው የሚል ጤነኛ አእምሮ አለን? ወያኔ ካልሆነ በስተቀር ወያኔ በየመድረኩ ጸረ ሰላም ኃይሎችን በጋራ እንከላከል የሚል የይስሙላ ዲስኮር የሚያሰማው ሀብትና ንብረቱን እንዲሁም ቤተሰቦችን ለማሸሽ ጊዜ መውሰጃ እንጂ እሱ ራሱ የተሰነጣጠቀ ሊጠግኑት የማይችል ሸክላ መሆኑን ጠንቅቆ ያውቃል። ወያኔ ጸረ ኢትዮጵያና ጸረ ህዝቧ ዓላማን አንግቦ ከአርባ ዓመታት በላይ የቆየ ቡድን መሆኑን የማያውቅ ዜጋ ካለ በጭፍን ጸረኝነት የተጠመደ የወያኔን ጀሌዎችን አባላት ብቻ ናቸው። ወይም ደግሞ ወያኔን ዙሪያ ተሰልፈው የኢትዮጵያን ሀብት ሲያልቡና ሲዘርፉ የነበሩ ብቻ ናቸው። የኢትዮጵያ ህዝብ ከእንግዲህ የወያኔ ዘረኝነት አጥፊ ተልእኮን ለማዳን ጊዜውም ፍላጎቱም የለውም። ሀገር አጥፊ፣ ህዝብ ከፋፋይ፣ ሀብት ዘራፊ ሌባን ለማዳን መንቀሳቀስ ዛሬ ሀፍረት ብቻ ሳይሆን ለህይወትም አደጋ መሆኑን ልብ ያለው ልብ ያድርግ። የወያኔ አባላትም ሆኑ ሌሎች ኢትዮጵያውያን ጭንቀታቸው የወያኔ ስርዓት እንዳይወድቅ ጥረት ማሳየት ሳይሆን ወያኔና ስርዓቱን ማንኮታኮትና ከስልጣን ማውረድ ብቸኛ መፍትሄ መሆኑን ተረድቶ የድርሻን በመወጣት የትግሉን ጎራ መቀላቀል ብቻ ነው። ደርበው አየለ ነኝ ከኮልፌ።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች በቅድሚያ የከበረ ሰላምታዬ ይድረሳችሁ ላለሁ። ኢትዮጵያ ለኢትዮጵያውያን ሁሉ የጋራ አገራችን ናት። ኢትዮጵያ የወላይታው፣ ያኝዋኩ፣ ኑዌሩ፣ የሐመር፣ የኦሮሞ፣ የአማራ፣ የጉራጌው ወዘተ
መመኪያና መኩሪያ እንዲሁም መተሳሰሪያ ድርና ማጋችንም ነች። የጋራ አገራችንን በጋራ ማልማትና ማበልጸግ የዜጎቿ ሁሉ አገራዊ የጋራ ግዴታም ነው። ኢትዮጵያ ከባዕድ ወራሪዎችና አገር በቀል ጠላቶቿ ጥቃት መከላከልም የሁላችንም ዜጎች የእኩል ግዴታ ነው። እንደ እናቶቻችንና አባቶቻችን የማይጨው የዶጋ አሊ የአድዋ የተባበረ ገርድ እየፈጸሙ ከጥቃት መከላከል ወደኋላ የሚሸሽበት ጉዳይ ሊሆን አይችልም። በጋራ ይጋፈጡታል፣ በጋራ ይታገሉታል እንጂ ወደኋላ አይባልበትም። በሌላ በኩል የኢትዮጵያ ጓዳ የያዘውን ሀብት ሁሉ በጋራ የመጠቀም መብትንም ማንም ሊሸራርፈው አይችልም። በኢትዮጵያ ላይ ሰርቶ የመኖር ሰርቶ መበልጸግ፣ በሰላም ውሎ በሰላም ከቤት መግባት፣ ልጅ ወልዶ ማሳደግ፣ በፈለገው የሥራ መስክ ተወዳድሮ መቀጠር፣ ማደግ፣ መሸለም፣ በሰላም ከቦታ ቦታ ተዘዋውሮ መኖር፣ በአገር ጉዳይ ወሳኝ መሆን ወዘተ በማንም በምንም ሊገደቡ ወይም ሊሸራረፉ የማይችሉ የሁሉም ዜጎች የእኩልነት መብቶች ናቸው። ኢትዮጵያ ጥቂቶች ብቻ የሚንደላቀቁባት፣ እንዳሻቸው የሚፈነጩባት፣ ብዙሃኑ ሕዝብ የሚሰቃይባት፣ የሚገደልባት፣ የሚደህይባት የሲኦል መሬት ሆና መቀጠል የለባትም። አንዱ ዘራፊ ሌላው ተዘራፊ፣ አንዱ በላተኛ ሌላው ተመልካች፣ አንዱ ገዳይ ሌላው ተገዳይ የሚሆንባት ኢትዮጵያ ከእንግዲህ ሊያበቃ ይገባል። የኢትዮጵያ ሕዝብ ከ50 ዓመታት በላይ በግፍ አገዛዞች ስር ሲማቅቅ ኖሯል። ዛሬም እየማቀቀ ነው። የወያኔ ዘረኛ ገዢዎች ግፍና መከራ ልዩ የሚያደርገው በመንግስትነት ተደራጅቶ በሕገ መንግስት፣ በመከላከያ፣ በፖሊሲ፣ በፍርድ ቤት ወዘተ በታጀበ ጣምራ አፈና ውስጥ መክተቱ ነው። ሁሉም የመጨቆኛ ተቋሞች የሚታዘዙት፣ የሚመሩት፣ የሚደራጁት ከአንድ አናሳ ቡድን በተውጣጡ ዘረኞችና ጨካኞች መሆኑ መከራውን አስከፊ አድርጎታል። የኢትዮጵያ ሕዝብ እየደረሰበት ያለውን የግፍ አገዛዝ መቃወም ብቻ በየቦታው ይታረዳል፣ ይጨፈጨፋል፣ ይታሰራል፣ ይሰወራል፣ ሀብቱ ይዘረፋል፣ ወደ ባዕድ አገራት ይሸሻል። ይህ ሁሉ ሲሆን የምሁራን ዝምታ ምንድን ነው? የትግራይ ምሁራን ይህ ሁሉ ሲደረግ አልሰማንም፣ አላየንም፣ ምስጢሩ ምንድን ነው? ዛሬ የብዙሃኑ ኢትዮጵያዊ ጥያቄ ነው። በአፋጣኝ ምላሽ ሊሰጠው የሚገባ ጥያቄ ነው። አንድ ገጠመኝን ላካፍላችሁ። የኢትዮጵያ ስኳር ኮርፖሬሽን በፈጸመው ዝርፊያ ሳቢያ ዛሬ ቤቱን ሁሉ ስኳር አልባ አድርጓል። በየመስሪያ ቤቱ መኖሪያ ሰፈር፣ በየመንገዱ መወያያ አጀንዳ ሆኗል። ታዲያኛ በመስሪያ ቤታችን ስለ ስኳር ኮርፖሬሽን ዝርፊያ ተግባር ውይይት ከዕለታት በአንዱ ቀን ጀመር። ከመካከላችን አንዱ በአገራችን ለደረሰው የስኳር እጥረትና ዝርፊያ ተጠያቂው አባይ ፀሐዬ መሆኑን ገለጸ። ሁላችንም በሐሳቡ ተስማማን። በመካከላችን የነበረ አንድ የትግራይ ተወላጅ የሆነ ወያኔ አባይ ፀሐይ የዚህ አይነት ሰብዕና ያለው አይደለም ሲል ተናገረ። ክርክሩንም ጥቂት ገፋበት። ብዙ ሊጓዝ ግን አልቻለም። በመጨረሻም አፈረበት፣ ተሸማቀቀበትም። ወያኔ ዘረኛ፣ ጸረ ኢትዮጵያ፣ ጸረ ሕዝብ፣ ዘራፊ፣ ከፋፋይ ስርዓት መሆኑ ለትግራይ ምሁራን ለምን አይታያቸውም? ለምንስ አይሰማቸውም? የሕዝብ ጭፍጨፋ፣ እስራት፣ ስወራ ለምን አይጎረብጣቸውም? የትግራይ ምሁራን ዝምታ መንስኤው ጭፍን ድጋፍ ነው ወይስ የመረጃ ክፍተት አለባቸው? እውን የወያኔ ቁንጮዎች በጎንደር፣ ባህር ዳር፣ አምቦ፣ አርሲ፣ ሻሸመኔ፣ ሐረር ወዘተ የፈጸሟቸውን ጭፍጨፋዎች፣ እስራቶችን አያውቁት ይሆን? ወደ አሜሪካ፣ አውሮፓና እስያ የተሻገረውን በቢሊዮን ዶላር የሚገመት የአገር ሀብት ማሻገራቸው ምስጢር ሆኖባቸው ይሆን ወይስ እሰይ እንኳን አደረጉት ድጋፍ ይሆን? ከእንግዲህ የዚህን ምላሽ ወደፊት እንጠብቃለን የሚል አስተያየት አለኝ ሲል ዘሪሁን ደምሴ ከደሴ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ ታዳሚዎች ሁላችሁንም ከዚህ ካለሁበት ሰላም እላችኋለሁ። ብልሃት፣ እውቀት፣ ህዝባዊነትና ዲሞክራሲያዊነት በህሊናቸው የሰረጸባቸው መንግስታት መሪዎች ህዝብ ምን ይላል ዋነኛ የመረጃ ምንጫቸው ነው። በሀገራችንም አጤ ቴዎድሮስ፣ አጤ ምኒልክ፣ እረኛ ምን አለ፣ እረኛ ምን ዘፈነ የሚሉ ጥያቄዎችን ለውሳኔዎቻቸውና ለአስተዳደራቸው እንደ ዋነኛ የመረጃ ምንጭ ይጠቀሙበታል። የተለያዩ የሰነድ ማስረጃዎችን ያረጋግጣሉ። የህዝብ ችግር፣ የህዝብ ትኩሳት ማዳመጥ ይለዋል። ይህ ነው ዘረኛው ወያኔ። እንደዚህ አይነት መልካም ነገሮችን መጠቀም ብቻ ሳይሆን ፍላጎቱም የለውም። ምክንያቱም ደግሞ ጸረ ህዝብ በመሆኑ ነው። ከህዝብ ፍላጎትና ዓላማ በተጻራሪው የቆመ ጸረ ኢትዮጵያና ጸረ ህዝብ በመሆኑ ነው። እኛ እረኛ ምን አለ ህዝብ ምን አለ የሚለውን ወደ ጎን ብለን ወያኔ ምን አለ ብለን ብንገለብጠው ስለ ወያኔ ማንነት መረጃው ከሌላቸው ወይም በጭፍን ለወደዱት ወገኖች ትንሽ ግንዛቤ ይሰጣል። የ2008 ዓመተ ምህረት የህዝብ አመጽ በጸረ ህዝቦችና አፍቃሪ ወያኔዎች ላይ በተለያዩ ሀገራት አካባቢዎች እርምጃ መወሰዱ ይታወቃል። የኢትዮጵያ ህዝብ እየታገለ ያለው ወደፊትም የሚታገለው የወያኔ ገዢዎችንና ዘረኛ ስርዓታቸውን ነው። ስርዓት ሲባል ደግሞ በስርዓት ውስጥ አባል ወይም ደጋፊ ሆኖ በመጨቆኛ መሳሪያነት የሚያገለግሉት ጆሮ ጠቢዎችና ሰላዮችን ሁሉ ያካትታል። በህዝብ ቁጣ መመታታቸው መደቆሳቸው የማይቀር ነው። ወደፊትም የህዝብ ትግሉ እየሰፋና እየጠነከረ ሲሄድ እንደገና መደገቡ የማይቀር ነው። መፍትሄው ደግሞ ከዘረኛው ወያኔ ራስን አግልሎ ከህዝብ ጋር በሰላም መኖር ብቻ ነው። ታዲያ ወያኔ ይህንን በትግራይ ምድር ለትግራይ ህዝብ በተለይ ለወጣቶቹ ምን እያለ እየመረዛቸው ነው የሚለውን ማወቅ መረዳት ተገቢ ነው በሚል ጥቂቶቹን ላካፍላችሁ። በጎንደር በሚገኙ ወገኖቻችን ላይ ጥቃት ተፈጸመባቸው፣ ትግሬ በመሆናቸው ብቻ ውጡልን ብለው አባረሯቸው ሰፊ ወያኔ ቅስቀሳ ሆኗል። ከዚህ የወያኔ አስተምህሮ ምን ረዳው ቁም ነገር አለ። ወያኔ ገና ከደደቢት ሲጠነሰስ ጀምሮ በጠላትነት ፈርጆ በማኒፌስቶ ላይ ያስቀመጠው ከስርዓት ይልቅ ህዝብን ነበር፣ የአማራውን ህዝብ በተለይ። ይኸው ከስልጣን በኋላም የህዝብ ለህዝብ መጠላላትን መርህ አድርጎ የሚሰራ መሆኑን ያረጋግጣል። ታዲያ ይህ የወያኔ ቅስቀሳ የሚነግረን ነገር በአማራውና በትግራይ ህዝብ መካከል የማይጠፋ የመጠላላት መርዝን እየረጩ መሆኑን ነው። በሁለተኛ ደረጃ የጎንደርና የትግራይ ህዝብን ማስታረቅ በሚል መቀሌ ላይ ስብሰባ ተደርጎ ነበር። በዚህ ስብሰባ ላይ ውክልናዬ ከወደ አላማጣ ነው ያለች አንድ የወያኔ አባል ያለችውን ላነሳው። እባካችሁ በየበረሃው ታግሎ ለዚህ ያበቁ ልጆቻችንን አትንኳቸው፣ ምን አድርጓቸው ነው አለች። ቀጠል አደረገችና ልጆቻችን እንደሆኑ የእነሱን ዓላማ አንስተን እናልቃለን እያሉ ነው ካለች በኋላ የኔ ልጅ ያለችው ሸንኮራ ነው እባክሽ ተይውና ነይ ብላት፣ አልመጣም ከፈለጉ ይረዱኝ አለች። ልጇን ቁርጠኝነት ተናገረች። ወያኔ ዛሬም የትግራይ ወጣቶችን በዘረኝነት መርዝ እያጠመቀና ጥላቻን እያስፈጸመባቸው መሆኑን ልብ ማለት ይጠቅማል። ይች በወያኔ አምሳል የተቀረጸች ሽማግሌ መሳይ ዘረኛ የሸንኮራ ህዝብ አራጅ መሆኑንም ለማያውቀው ህዝብ እየተናገረችልን ነው። በእሷ እምነትና ባጠመቋት ወያኔዎች ቤት አማራ የሆነ ሁሉ አራጅ ነው የሚል አስተምህሮን እያሰረጸች መሆኗን ነው መረዳት ተስኗታል። ይህች ሴትዮ በአዳራሹ ውስጥ የገባችው ሽማግሌ የሚለውን ባህሪ ተግባር ይዛ ሳይሆን በጥላቻ መርዝ በወያኔ የተጀነጀነችውን እንድታሰማ ተፈልጎ ነው። ይህች በወያኔ አባል አራጅ ያለቻቸው ሸንኮራዎች እንግዳ ተቀባዮች፣ ሃይማኖተኞች፣ ሰው አፍቃሪዎች መሆናቸውን ማን በነገረልን? ሸንኮራዎች የተቀበሉትን እንግዳ ያስተናግዳሉ፣ ይንከባከባሉ እንጂ እንደ ወያኔዎች አራጆች እንዳልሆኑ ትወቅልኝ ብዬ ነው። ይህች የወያኔ አባልና ወያኔዎች የትግራይን ህዝብ አይወክሉም፣ የኢትዮጵያውያን እምነት ነው። የኢትዮጵያ ህዝብ ለትግራይ ወገኖቹ የሚያስተላልፈው መልእክት ቢኖር ወንድሞቻችን ነበራችሁ፣ ዛሬም ናችሁ በሚል ይሆናል። ወንድማማችነት ጸንቶ ይቀጥል ዘንድ ደግሞ ከወያኔ መርዘኛ የጥላቻ አስተምህሮ ራሳችሁን ነጻ አድርጋችሁ ከጸረ ወያኔው ትግል ጎራ ግቡና ተቀላቀሉን የሚል ነው። የወያኔ የጥላቻ መርዝ ለኢትዮጵያ ሀገራችንም ሆነ ለህዝቧ መጥፊያ እንጂ ጠቃሚ ሊሆን እንደማይችል ተረዱልን የሚል መልእክት ነው ያለኝ። ግርማ ያስገዶም፣ ራያ ማይጨው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ ወገኖች ሁሉ በእያላችሁበት የከበረ ሰላምታዬን አቀርባለሁ። የብሔር ብሔረሰቦች ጥያቄ የዲሞክራሲ ጥያቄ መሆኑ ተቃውሞ የሚነሳበት ወይም ክርክር የሚከፈትበት ጉዳይ ሊሆን አይችልም። ጠባብነትንና ጎጠኝነትን ከጀርባው ተሸክሞ አገርን ልገነጣጥ የህዝብ አብሮነትን ልበታትን እስካላለ ድረስ የብሔር ብሔረሰቦች ጥያቄ ከሀገር አንድነት ከህዝብ አብሮነት አፈንግጦ ሲወጣ ጸረ ዴሞክራሲ፣ ጸረ ሀገርም ጸረ ህዝብም ያደርገዋል። ይህን እኩይ ዓላማና ተግባር መጥፎነት ከኢትዮጵያ ህዝብ የበለጠ ማስተማር የሚችል ህዝብ አለ ማለት ይከብዳል። በኢትዮጵያ የተነሱ የተሳሳቱ ጥያቄዎች ጸረ ኢትዮጵያ ጸረ ህዝብ ሆነው ታይተዋልና ነው። ሻቢያ፣ ወያኔ፣ ኦነግ፣ ኦብነግ ወዘተ ጥያቄዎችንና ውጤታቸውን በተጨባጭ ተመልክቷልና ነው። ሁሉም የመንገንጠል አባዜ የተጠናወታቸው ነበሩ፣ ዛሬም ናቸው። ሻቢያና የወያኔ ጥምር የጥፋት ተግባር ኤርትራን አስገንጥሏል፣ የተሳሰረ ህዝብን ግንኙነት በጥሷል። በጠላትነት እንዲፈራረጁ አድርገው በመቶ ሺዎች ለሚቆጠር ወንድማማችና እህትማማችነት የነበራቸውን ህዝቦች አጨራርሰዋል። ሌሎች ደግሞ ኢትዮጵያዊነታቸውን እስከ መካድ ደርሰው አይሳካላቸውም እንጂ ወርተራቸውን እየጠበቁ ናቸው። የኢትዮጵያ ህዝብ በጠባቦችና ጎጠኛ ቡድኖች የደረሰበትን ግፍና መከራ ባይኑ ተመልክቷል። በዚህም ዛሬ በኢትዮጵያ ህዝብ ዘንድ መገንጠል እንደ ሐራም ወይም እርብ እንደ መብላት እያደረገው መጥቷል። ይጸየፈዋል፣ ይጠላዋል። ጠባብነት በሩቁ እያለው መጥቷል። የብሔር ብሔረሰብ ጥያቄ መገነጣጠልና መለያየት ብቸኛው መፍቻ መሳሪያ እንዳልሆነ እየተገነዘበና እየተረዳው መጥቷል። የህዝብ ነጻነትና እኩልነት መፍቻ ቁልፍ ያለው የሀገር አንድነትና የህዝብ አብሮነትን መሰረት ባደረገ ዴሞክራሲያዊ ስርዓት ብቻ እንደሆነ ዛሬ ብዙሃኑ ህዝብ እየተረዳው መጥቷል። የመገንጠል ጥያቄ በአገርና ህዝብ መነጣጠልና መበታተን ላይ ያለመ በመሆኑ መቋጫ ከሌለው አዙሪት ውስጥ የሚከት ጸረ ዴሞክራሲ ጥያቄ መሆኑን በውል እየተረዳው መጥቷል። ይህ አመለካከት ከአእምሮ ድህነት የሚመነጭ ስሜት ህሊናን ሲጫነው የሚነሳው በስሜት ፈርሶ የሚነዳ በመሆኑ በተለይ ዛሬ በአገራችን እየተጠላ መጥቷል። የሻቢያን፣ የወያኔን፣ የኦነግን፣ የኦብነግን ርኅራሄ የለሽ እርምጃ ባይኑ የተመለከተ ህዝብ ጠባቦቹ ዛሬም ከስህተታቸው ባይማሩም ህዝብ ግን በሚገባ እየተረዳው መጥቷል። እኔ ተወልጄ ያደግኩት በኢሉባቦር ነው። ኦሮሞ ነኝ። በኦሮሞነቴ በኢትዮጵያዊነቴም ኩሩ ነኝ። በኦሮሞ ህዝብ ስም የሚነግደው ኦነግ የመገንጠልና ኢትዮጵያዊ አይደለሁም እኔንና ሌሎች ወገኖቼን አይመለከተንም። ከዚህ ላይ የኦሮሞ ህዝብ ጭቆና አልደረሰበትም፣ አልተደበደለም የምልበት አንደበት የለኝም። ተጨቁኗል። ዛሬም በወያኔ እየተረገጠና እየተጨቆነ ነው። የኦሮሞ ህዝብ ከአገሪቱ የቆዳ ስፋትም ሆነ በህዝብ ብዛት የአንበሳውን ድርሻ የያዘ ህዝብ ነው። ታዲያ ይህ ህዝብ የመገንጠል ጥያቄ ይመጥነዋል ወይ? ትልቁ ጥያቄ ነው። የኦሮሞ ህዝብ ከሰፈረበት የቆዳ ስፋትና በያዘው የህዝብ አንጻር ሲመዘን የሚመጥነው ሊሆን ፍጹም አይችልም። ለኦሮሞ ህዝብ የምትመጥነው ትንሿ ኦሮሚያ ሳትሆን በእውነተኛ ዴሞክራሲያዊ ስርዓት ግንባታ የምትገነባው ታላቋ ኢትዮጵያ ነች። የኦሮሞ ህዝብ የዘመናት በደልና ጭቆና ሊፈታ የሚችለውና ተጠቃሚ ሊሆን የሚችለው የዴሞክራሲ ስርዓት በአገራችን እውን ሲሆን ብቻ ነው። ለዴሞክራሲ ስርዓት ግንባታ እውን መሆን ደግሞ የኦሮሞ ህዝብ የደለበ ባህል አለው። የገዳ ስርዓታችን ጥሩ የዴሞክራሲ ባህል መገንቢያ መሳሪያችን ነው። ስለዚህ አንድ ሰው አንድ ድምፅ የሚለው የዴሞክራሲ መርህ በተግባር ሲረጋገጥ ብቻ ነው የኦሮሞ ህዝብ ጥያቄ ምላሽ የሚያገኘው ሲል አክሊሉ ፈይሳ ከበደልዴ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ጤና ይስጥልን። ደህና ቆዩን። ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት። ወያኔና ውሻ ይመሳሰላሉ፣ የሚፈራቸውን በግምት ያውቃሉ። ፈሪ ሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ። የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው፣ አትደናገጡ፣ እንደ ቆራጦቹ እናንተም ቁረጡ። ለተናካሽ ውሻ ፍጹም መድኃኒቱ የጠየሽመል ነው ዋናው አብነቱ። እኛስ ከመናውቀው በባህሉ መሰረት የሚናከሱሻ አያበዛም ጩኸት። ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣበቃ አበደ ለየለት። ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ። የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ። ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ። እየተነከሱ እስከ መቼ ማልቀስ? ውሻ ከሚበላህ በልተኸው ተቀደስ። ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ፣ እወቅ መድኃኒቱን ቀላል ነው ማርከሻው፣ እሾህ ለወጋው ሰው እሾህ ነው መንቀሻው። ባጠገብህ ያለው ሰረቀ ደመቀ፣ እብድ ውሻ ሲነክስህ እያየ ከሳቀ፣ እሱም ያው እብድ ነው አወቀ አላወቀ። ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋህ አጥፋው ለካክፎ አለካክፎ። ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ። ያልተለከፋችሁ ቶሎ ገለል በሉ። ስትመርጥ ተጠንቀቅ ላሳስብህ እኔ፣ ያበደውን ውሻ መርዘኛ ወያኔ፣ ወይንም የሱን ግርፍ የሱን አሽከርሎሌ፣ ወይም ጤነኛውን ደፋር ባለወኔ። ምርጫው የራስህ ነው ነቃበል ወገኔ።
ሁሉ ልጅ ልኬ ባረፍኩኝ ከስጋት ቀርታስ ቢሆን